ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ቀዳሜ ጥቅምት 20 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ቀዳሜ ጥቅምት 20 ቀን 697 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
የቦሩ ሜዳንና የወሎን ሌላም አካባቢ መሰንበቻ ወይም አክራሞት ሲሰሙ ሼክ ሁሴን ጅብሪል የሚሉት የግንባ እረኞችም ተቀብለው የሚያዜሙት እንደሚከተለው ይመስለኛል ይላሉ ዓለሙ ተበጀ። የመቀሌ በቅሎ ስገሪ ስገሪ፣ ጎንደር አፋር ወሎ በደም ተሳከሪ፣ ቦሩ ሜዳ ወድቀሽ። የመቀሌ በቅሎ ስገሪ ስገሪ፣ ጎንደር አፋር ወሎ በደም ተሳከሪ፣ ቦሩ ሜዳ ወድቀሽ እስክትሰበሪ። የዮሐንስ ማተብ ያሰረው በቦሩ፣ በደም ተጨባልቆ ሊበጠስ ነው ክሩ። የዮሐንስ ማተብ ያሰረው ከወሎ፣ ሊበጠስ ነው መሰል ሰልስሎ ሰልስሎ። እንዳልነበር ወጉ ጠጅ በብርሌ፣ ደም ተገባበዘ ዘንድሮ መቀሌ። አብረው እንዳልጠጡ ጠጅ በብርሌ፣ ደም ተበዳደሩ ደሴና መቀሌ። ላሊበላ ራያ ደሴ ቦሩ ሜዳ፣ ፍቅር መተሳሰብ በጥላቻ ታርዳ። ይብላኝ ለወለደች ደም በገፍ ተቀዳ፣ የደም ዝናብ ዘንቦ ቦርከና ተቀዳ። ቦሩ ላይ ቢታየው ተከምሮ ሬሳ፣ ኩታበር ቢታየው ተከምሮ ሬሳ። አለቀሰ እንደ ሰው እንስፍስፉ ጦሳ። አብረው እንዳልጠጡ ጠጅ በብርሌ፣ ደም ተበዳደሩ ጎንደር ከመቀሌ። አብረው እንዳልጠጡ ብርዝ በብርሌ፣ ደም ተበዳደሩ አሳይታ መቀሌ። አብረው እንዳልቆዩ አብረው እንዳልኖሩ፣ ትግሬ አፋር አማራ ደም ተገባበሩ። ካላሰቡት በቀር የውዝፉን ዕዳ፣ ይወራረሳሉ መከራና ፍዳ። ደደቢት ተቋጥሮ ወሎ የሚዘንበው፣ ለልጅ ልጅ የሚተርፍ ጦሰኛ مرزام نو
يعلم يسرزلات سيربربم يتغباتيو يتفات مدابت مدر النابهر أفر يلبكو من يسري كنعان دير يمعوكو سبيل فاتكو دوكي يكفرو حريك النهاب الجيس اسي مزمرو لطور النسمات عدالتو مفتو يسكتم يسلام عزاجو برنو دير ياكبرو بر ياواردو دير ياوتمو ببر يدانو من يحلي هنا يعلم هز قطرو
የአማራው መፈናቀል መጋዝና መጨፍጨፍ ወደ ገደል ከነነፍሱ መወርወር በመንጫና በሌላም አሰቃቂ ሁኔታ የተጀመረው ዘረኛው ጸረ ኢትዮጵያው ወያኔ አገራችንን ሊያጠፋ በመዕራባውያን በተለይም በአሜሪካ ተመርቆ ስልጣን ከያዘ ከ1983 ዓመተ ምህረት ጀምሮ ነበር። በዚህ እርኩስ ተግባሩ ዋና ተባባሪዎች የነበሩት የኦነግ አባላትና አማራሮቹ አሁንም አሉ። ኦነግ ሸኒ አሉት ኦህዴድ አዴፓ ብልጽግና ሁሉም ዘረኞች በአማራው ላይ ለሚደርሰው የዘር ማጽዳት ተጠያቂዎች ናቸው። በዛሬ የግጥም መድብል ዝግጅታችን በቅድሚያ በእንቁፍቱ ገደል በህይወት ያሉ በኦነጎች ተወርውረው ለተገደሉ ንጹሃን በአሊ ሁሴን የቀረበውን ግጥም እናሰማለን። በማስከተልም የመንጋ ጉዞ በሚል ርዕስ በስላቅ የቀረበ ጽሑፍ በመጨረሻም በ1965 ዓመተ ምህረት ተደራጅተው የነበሩትን የጉልሌ ወጣቶች ማህበር ንቅናቄን በሚመለከት የቀረበ ጽሑፍ አሰምተን ክፍል 1 ፕሮግራማችን ይጠናቀቃል።
ቀነ የተባሉ እና እንዲሁም በሳቸው ግሩፕ ውስጥ 9 ሰዎች ያሉበት ግሩፕ በአውሳይድ ወንዝ ዳር ባህር ውስጥ ታርደው የተጣሉበት ሁኔታ ነበረ። በኦነግ ኃይሎች ቀጣይ ደግሞ በዳሮ ለቡ ወረዳ ውስጥ በዳሮ አቦና አካባቢ ከሚጨታ ከተማ አለፍ ብሎ የሚተጋይ ቀበሌ ውስጥ እንዲሁ 11 አቶ ጌታቸው የሚባሉ ከነቤተሰባቸው 11 ቤተሰብ ስጥቅና ስንቅ ታቀብላለ ታምላልሳለ ለ40 ጉጉ ለፍጠኞች ተብለው የታረዱ አሉ። እንዲሁም ሶስተኛ ደረጃ ምጠቅስልን በወፊ ራብሸዲ ቀበሌ ላይ ወፊ ከተማ ራብሸዲ ቀበሌ አካባቢ ላይ 7 ወንድማማች ሽፍቶች ወይም አርበኞች የነበሩ በወቅቱ የነበሩ ልጆች የነበሯቸው አቶ አቻሜላ ሐሰፋ የሚባሉ ሰው ነበሩ። አባታቸው አቶ ሐሰፋ በኦነግ ኃይሎች ፊታቸው የቆዳቸው ተገፎ እንደ ስልቻ ይወጣበትና ተሰቃይተው የሞቱበት ሁኔታ ነበረ። በኦነግ ኃይሎች ለዛ ለመጣው የኢሃደግ ሰራዊት ወይም ለወያኔ ሰራዊት እልል ያሉ እናቶች በማግስቱ ጠዋት እንደ ጎመን የተቀረደዱበት ወደ ገደል የተጣሉበት ሁኔታ ነው የተፈጠረው። እልል ብላ ከቤቷ የወጣች እርጉዝ ድስ እናት ሆዷ ተቀዶ ልጇ ከፊቷ ሲወድቅ ባይኗ እንድታይ ተደረገ።
ጤና ነው ምን ነው
እንቁርቱ እንቁርቱ ምን አብሽለቦ ተናገሪ ፈንዳ ትንቱን እንደቀረጠሽ ተሸለማሽ ገብረማርያም ባጠፋው ለማርያም የሁን ባጠፋው ራ ጣናሉ በገደለ በቀለ ቀን ቤተሰብ ጨፈጨፋው ይሳ ቀን ትርባ ጋር ደመደምድ የሚጠይቅባት ችኩራን ጓሬ ሳይወድ ወዳማ የዘንድሮም ፍቅር ሳይጀምሩ ያልቃል እና ማበደማ ወሻ ወያኔ ያፈጥራል እና በቃኝ በላበሻ በቃኝ
የመንጋው ጉዞ ምዕራፍ 1 መንጋው በዋቆ ጉቱ ጎዳና አድርጎ ቁልቁለቱን ተያያዘው። ተጠበና በላብ የተጠመቀ ገላዎች ሽታ የፍራትና ጥላቻ ቀረን ያወደው ሆኖ አከባቢው ቀርነቷል። ሞት ለነፍጠኛ ጩኸት ተስተጋባ። መንጋውም አጓራ። የዛሬው ምድብ ሰልጣኝ ፈይሳ ገርባባም ወደ አሰልጣኙ ዶክተር ደምስ ደሬሳ ጠጋ ብሎ ከመንጋው እኩል ሩጫውን ሊያደርግ መጣሩን ቀጠለ። በሩቁ አንድ ሰው ታዋቂው ሯጭ ሁሴን ቦልት በፈጠነ ሲሮጥ ይታያል። ዶክተር ደምስ ጧት ጧት መሮጥን ከሚኒሶታ ጀምሮ የለመደው ነውና ከመንጋው እኩል መሮጥ አልከበደውም። እንደገና ራሱን በአድናቆት ነቀነቀ። በያያ ጉለሌ በተመሰረተው የሼክ ጃራ ፖለቲካ ትምህርት ቤት ሰልጣኝ ቄሮች በተጨባጭ በየሁለት ሳምንቱ ነፍጠኛ አደንን ጭብጥ ይዙ ዘንድ የሚዘጋጀው የነፍጠኛ አደን ልምምድ ብዙዎቹን እንደረዳ ተገንዝቧል። በትምህርት ቤቱ ስንት ቆየ? ሲል ሞግዚት ይሆንለትን ፈይሳን ጠየቀው። ፈይሳ ትንፋሹ ቁርጥ ቁርጥ ቢልም ጠንክሮ መለሰ። ስራ ስላለኝ የአራት ወር ኮርስ ውስጥ ነው የገባሁት። እስካሁን ምን ተማርክ? በመጀመሪያው ወር ምንጫና ገጀራን መጠቀም ተምረናል። ስለ ጠመንጃ ተኩስም መለስተኛ ስልጠና ሰጥተውናል። አማራን፣ ትግሬን ከየመን መምጣቱንም ገልጸውልናል። ከዚያስ? ዋናው የፖለቲካ ትምህርቱ ነው። ነፍጠኛ ያበላሸውን ታሪክ አርመውልናል። ኦቦ ሌንጮ ከመቀየራቸው በፊት የጻፉትን ታሪክ ዶክተር በቀለ ገርባ አርመውና ከዛሬ አገናኝተው ሲያቀርቡልን ዶክተር ዝቅኤል ደግሞ ስለ ወላጆቻችን አመጣጥ የሳምንት ተከታታይ ኮርስ ሰጥተውናል። ርዕሱ ከባህር መውጣታችን በነፍጠኛው ላይ የሰጠን ብልጫ ነው። ርዕሱ በጣም ነው አይናችንን የከፈተልን። ስለ ገዳስ ምን አስተማሯችሁ? ስለ ገዳ በሰፊው ያነቁን ፕሮፌሰር ጋቢሳ ሲሆኑ ግሪኮች በስውር ወለጋ ገብተው የገዳ ስርዓትን ቀርተው ወስደው ዴሞክራሲ በሚል የራሳቸው አድርገው ዓለምን እንዳወናበዱ አጋልጦ አስተምሮናል። ጥሩ ነው ጥሩ ነው አለ ዶክተር ደምስ። እንደቄ ቻልቱ የታላቁ እስክንድር ገዳን ሊቀዱ የመጡትን ፈላዮች ሁሉ በየኬላው ይዛ እስክንድር ይህን ወደፊት እንዳይሞክር አስመላ ነበር የለቀቀችለት። ችግሩ ግማሽ አማራ የሆነ መሪ መጣና ጥበቃው ሲዝረከረክ የግሪክ ፈላዮች ገብተው ገዳን መነጠፉንና በዓለም የመጀመሪያዎቹ ዲሞክራት ሆንን ብለው እነሱ ተመሰገኑበት አለ ዶክተር ደምስ። አማራውም ውጮቹም ብዙ ቅርስ እንደሰረቁን ተነግሮናል አለ ፈይሳ። እንዴታ? ሲል ዶክተር ደምስ በቁጣ ስሜት መለሰ። ፊንፊኔንም ሰርቀውን አዲስ አበባ ላሉ ኢዜማ የተባለው ሳይቀር ይህን አምኗል።
ነፍጠኞች ዴሞክራሲ ዴሞክራሲ ሲሉ ዛሬም ገዳ ገዳ ማለትን አልቻሉም። ፊደል፣ ሳይንስ፣ ቁጥር፣ ቡድና፣ አፈርሳታ ወዘተ ሁሉም የኦሮሞ ግኝት ነበር። ወጣቱ ይህን አውቆ ነጣቂዎች ላይ መነሳት አለበት። ይሄው ዛሬ አማርኛን እያጫጫን ቋንቋችንን እያፋፋን ነው። ይህ የሚሮጥ ነፍጠኛ ወደ መራራ መንገድ እንዳይታጠፍ ቢያገዱት ጥሩ ነበር። ፈይሳም በደቀ መዝሙርነት እምነት የትም ቢገባ አያመልጠንም ሲል ተናገረ። ዶክተር ደምስም ሳቅ እያለ አይ ጎዳናው ብዙም አይወስድምና ሩጫውና ልምምዱ ሳይስፋፋ ወዳይኑ እንዳይቋረጥ ብዬ ነው አለው። ዶክተሩ እንደፈራው ሳይሆን ሯጩ ወደ ቀኝ ወደ አራሳ ጎዳና ሳጥፎ ሸመጠጠ። የብሔረተኝነት ቆሳካላዊ ይዘት በሚል ዶክተር ዲማ የሰጠውን ትምህርት ግን ከበደ ሲል ፈይሳ አማረረ። ምን ነው እንደለመደው ፉት እያለ ደክሞት እየመጣ ነው? ፈይሳ በዚህ ቢስማማም አለቃ የሚባሉትን በሱ ደረጃ ማማት መተቸት የሚያዋጣ አልመሰለውምና አይ ይህ ቆሳካል የሚባለውን በደርግ ጊዜም አልተማርኩትም ነበር ብሎ ሸርተት አለ። ቆሳካልና ዲያሌክቲክስን ካልጨበጣችሁማ የኦሮሞ የበላይነትን ለመረዳት ያዳግታችኋል አለ ዶክተር ደምስ። ጽንሰ ሐሳቡ ውስብስብ ነው። ከካርል ማርክስና ሌኒን በፊት የነበረ ነው። አለቃችን በመደመር መጽሐፍ ጨረፍ አድርጎታል፣ ግን አላስፋፋውም። መደመር የተባለው በተወሰነ ደረጃ ይህን ጽንሰ ሐሳብ ሊያንጸባርቅ ቢጠርም የብልጽግና ወንጌል ሃይማኖታዊ ተጽዕኖ ውስብስብ አድርጎታል። ብዙ ምርምርና ጥናት ያሻዋል፣ ግን ቁልፍ ሐሳብ ነው። አንዳንዶች ኮሙኒስት አስተሳሰብ ነው ሲሉ አስፈራርተውናል። ስለነዚህ ለደህንነት ኃላፊዎች እንደነገርክ ተስፋ አለኝ። በመስማማት ፈይሳ ራሱን ነቀነቀ። ረፍት የለሽ ሩጫ በጣም አዳክሞታል። ደቦ እንደምታውቅ ተስፋ አለኝ አለ ዶክተር ደምስ። እሱ እኮ ነው ኮሙኒዝም የኛ ወላጆች ድሮ የደረሱበት። ደቦ ማለትም ትብብር፣ ጋራነት፣ አብሮነት፣ ተካፍሎ መብላት፣ ጠላት ላይ መጽናት፣ አለመለስለስ፣ አለመደባለቅ። ገዳ እኮ ቁልጭ አድርጎ ያስተምረናል። ሯጩ ሰው ወደ ቄስ ጉዲና ጎዳና ታጠፈና ላጣለ። ቢሆንም መንጋው እየደረሰበት መምሰሉ አልቀረም። የሚካሄደው ፍጅትና ጥቃት አንደምታው ምንድን ነው ሲል ፈይሳ ጠየቀ። መንጋው ሰልፍ ጊዜ አሰልጣኙም መምህሩን ሁሉን መጠየቅ ይፈቅዳል ተብሏልና አምኖታል። ክፉ ጥያቄ አቅራቢዎች ግን በመምህሮቹ እየተጋለጡ ደብዛቸው መጥፋቱን ብዙዎች ገና አልሰሙም። በቅድሚያ አለ ዶክተር ደምስ፣ ፍጅት የደረሰው በኦሮሞ ላይ ነው የሚለውን መስመር መግፋት ዋና ነው። ጅል ነፍጠኞችም ይህን እያስተጋቡ ናቸው። ዋናው እቅድ አማራን መፍጀት፣ ከከተሞች ማባረር፣ ከሌሎች ማናከስ ነው። ይህን መናገርና መግለጽ አያስፈልግም ነበር፣ ግን እኛም ዘንድ መሐይም በርክቷልና ያ ሽመልስ የሚባል ወደል በይፋ ለአማሮቹም ነገራቸው። ጮሌው አለቃችን ግን ይህን ሊክድና ሊያስረሳ ሊያደናግር ሰፊ እንቅስቃሴ ጀምሯል። ኢትዮጵያ ኢትዮጵያ እያለ ያስቸገረውን ክርስቲያን ጉራጌም እየቀጣ ነው መሆኑን በእኔ ጠላት ማን ነው የቅርብ ጊዜ ወዳጅስ ብዬ በጻፍኩት መማሪያ ሳትማሩት አልቀራችሁም። መንጋው ሜንጫውን ይዞ ሲተም ደግሞ አማራውን ብርክ ያስይዘዋል፣ ብትንትን ያደርገዋል። በዘዴ የጠረነፍናቸው አማራ ምሁሮችም ትግል በሰላም በምርጫ ካርድ ብቻ ብለው አማራውን አዘናግተውልናል። ሰብአዊ መብት ጥሰቱ ዓለምን ጉድ እያሰኘ እነ አለማየሁን ተዉና አልበሉኝ ባዮች ጉዶችም አንድም የሰብአዊ መብት ረገጣ የለም ብለው እየተከራከሩልን ናቸው። ምን ያህል እየተከፈሉ ይሆን ብዬ እኔም መገረም ያልቀረም። የአለቃችን መደመርና የብልጽግና ወንጌል ሥራቸውን እየሠሩ ናቸው። በትዕግሥትና በስልት አማራውን እናደባየዋለን። የፍጅቱ ግብና ይዘት የብቻ ነው አለ። በዚህ አንጻር አማራ ልዩ ኃይልን ለማምከን የተወሰደው እርምጃ በእርግጥም የሚደነቅ ነው ሲል ፈይሳ ዐይኑን እያቁለጨለጨ ተናገረ። አይገርምህም አለ ዶክተር ደምስ ምንም የመገረም ፊት ሳያሳይ። በአፍንጫችን ስር አማራን ሊያደራጅ ጀነራሉ ሲነሳ ባጭር ከጨ ነው። የወልቃይት ጠበቃ ነኝ ሲል የተደመጠው ኮሎኔል ሳይቀር እንዲያወግዘው አደረግ መጋጆቻችንም ህግ መከበር አለበት ሲሉ ባረቁ። ትልቁ ስልታችን ነፍጠኛውን በራሱ ማስጠቃት መቻላችን ነው። አንዳንድ ያልተማሩ መሪዎቻችን ለምን አማራ ሴት ያገባሉ ብለው በስጭት ያሰማሉ። ያገሩን ሳር ባገሩ በሬን ግን አልተረዱም። አንድም የረቀቀ ማደናገሪያም ነው። ጠይቅ ይመለስልሃል ብሏል መጽሐፈ ቁልቁል። አጤው በቆቢ ተርጎም ሲባል እንቢ ማለታቸው ታሪክ ነው። አማራውን ማኮላሸት ዋና መርሃ ግብራችን ነው። ገባ? ፈይሳ ብዙ ጥያቄ ቢኖረውም ዝም አይነቅዝም ያዋጣል በሚል ገብቶኛል ሲል በፍጥነት መለሰ። ጽንፈኞቹ አንድነት ታሪክ የለንም ቢሉም ሁሉንም ህዝብ አንድ የሚያደርገው ሀቅ ግን ፈሪ ለእናቱ የሚለው የጋራ እምነታቸው መሆኑ ነው። በአገሪቱ በሞላ ብሔር ሳይለይ ፍርሃት ሰፍኗል። አድርባይነት እንደ ውሃና መብራት ለሰኮንድም ሳይጠፋ ነግሷል። ባህር ሳለን ከባህር ኤሊና አዞ ጋር ወዳጅ ሆነን ቆይተናልና ሁሉንም እንዳመጣጡ ብለህ አስተናጋጅ ነን ባዮቹ ጽንፈኞች ከወዲሁ የድል ባለቤት ነን እያሉ መሆኑን ሁሉም ታዝቧል። መንጋው የሚያሳድደው ሰው መጥቆ ወደ አቤቤ መንገድ እጥፋልና ኡሴን ቦልትን በሚያስነቅ ፍጥነት መንጋውን ወደ ኋላ ጥሎ ፈረጠጠ። ፈያስ ከደረሰ ወደ ኢብሳ ጎታማ ጎዳና ሊገባ እንደሚችል ሁሉ ያውቃል። የኢብሳ ጎዳና ደግሞ ሁሉም ስምና አቅጣጫ ጥቆማ በጣሊያንኛ ስለተጻፈ አቅጣጫ መያዝና መከተል ከባድ መሆኑን ሁሉም ያውቃሉ። ዶክተር ደምስ ወጣቱ ፈይሳ ሲያለፈልግ አየ ሰማና፣ አይዞህ ፈተናውን ከጸናህ ታልፈዋለህ አለው። መሮጥ ማሳደድ ካልቻልክ ግን ብቁ የመንጋ አባል አትባልም። ብዙዎች ለምለም መንጋ መሆን በቀላሉ መደንቆር ብቻ የሚጠይቅ ይመስላቸዋል። ይሳሳታሉ። መንጋነት ሩጫ ይጠይቃል፣ ድካም። ምንጫን ከሕፃን አንገት ማገናኘት ቀላል አይደለም። መንጋነት ብቃት ይጠይቃል። ብቃት አልባ መሆን አይቻልም። ስለዚህ ይህን ሩጫችንን መወጣት መቻል አለብህ። ችሎታ ያላቸው ሯጮች ሁሉ የእኛ ልጆች መሆናቸው አጋጣሚ አይደለም። መንጋ ከተራ ሰው የተለየ ነው። ህሊና በሚል አይተበትብም። ደግሞ ገና ሳይፈስ የማሽተት ችሎታ አለው። መንጋ የሚሰደደው ሰው ፍጥነት በመጨመሩና ወደ ሞቲ ጎዳና ሊገባ በመቃረቡ ሁለቱም በስጋት ዝም አሉ። የሞቲ ጎዳና ታሪክ ብዙና ውስብስብ ነው። ምዕራፍ ሁለት ፈይሳ ድክም ድክምክም ብሎታል። ማረፍ ይቻላል ብሎ እንዳይጠይቅ ቄሮነት ከበደህ እንዳይባል ፈራ። ቦርጫሙ የቄሮ አለቃ በመንጋ ሩጫ መች ተካፍሎ ያውቃል በሚል በሆዱ አሽሟጠጠ። በሞቲ ጎዳና ባሉ መሸታ ቤቶች ያልጠነበዘ የቄሮም የመንጋም መሪ እንደሌለ ሁሉ ያውቃል። ይህን የኃጢአት ሰፈር ደርግ ሪዮቱን አክሮ የካፒታሊዝም ጎተራ በሚል ቢያፈርሰውም ወያኔ ግን አሻሽሎ እንደገና ገንብቶት አዲስ አበባ ብርቅ የሆነባቸው ገገማ ወያኔዎች ቀን ማታ የሚጠናበዙበትና የሚዳሩበት ሆኖ 27 ዓመት ቆይቷል። ጠቅላይ ሚኒስትር ተብዬው ኮሎኔል ራሱ ደብሪቱ የምትባል ደንደን ያለች ያጋሮን ሴት ወሽሞ መሆኑን በማወቋ ሚስቱ ፓስተሮች ጋር ከሳው እነሱ እንዳናገሩት እንደገሰጹትም ይነገራል። እገሌ ነኝ ያለ ቄሮ ወይም ወደል ዘረኛ ሞቲ ጎዳናን አላውቅም ሊል አይጠበቅም። ታከለ ኡማ ስንቱም ቤት ሲያፈርስ በሞቲ ጎዳና አንዲትም ቤት ንክችም አላደረገ ተብሎ መታማቱ ይታወቃል። ሯጩ ሰውዬ ሞቲን ትቶ አሳዘነው ባይሳን ጎዳና ይዞ ፈረጠጠ። መጽሐፈ ቄሮን ከልሰሃል? ሲል ዶክተር ደምስ ጠየቀ። በሚገባ እንጂ ሲል ፈይሳ በኩራት መለሰ። 15ኛውን ምዕራፍ እስኪ ውረድልኝ አለ ዶክተር ደምስ። ፈይሳ በልቡ እፎ ያለ ረጅም ምዕራፍ አይደለምና ደስ አለው። በድሮ ጊዜ ዶክተር ሰናይ ልቄ የተባለ ተማሪዎቹን እስቲ ሰማኦ መጽሐፍ ገጽ 150ን ድገምልኝ ብሎ ያስጨንቅ ነበር የተባለው ትዝ አለው። መጽሐፈ ቄሮ ምዕራፍ 15 ብሎ ጀመረ። 6 ራስ ያለው እሳት የሚተፋ ድራጎን ከወደ ምዕራብና ሰሜን ብቅ አለ። ከባህር የወጡት ፍጥሮች ሁሉ ጉዳሉ፣ እሳቱን ሲያዩም ራዱ። ልጆቻችንን ሊያነድብን ነው ብለው ሰጉ። አውሬው ግን ማንንም አልተተናኮሰም ነበር። ሲኦል መሬት ወርዶ ሊውጠን ነው ሊሉ ሰጉ። ከባህር የወጡት አለቃ ሆኖ የተሰየመ ጋቢሳ የሚባል ፍጡር ነበር። ልጆቼ ሆይ አለ፣ ይህ ድራጎን ዛሬ ባይሆን ነገ፣ ነገ ካልሆነ ተነገ ወዲያ አድብቶ ይበላናልና ከወዲሁ የመኝታውን ጊዜ አውቀን ጠብቀን በተኛበት መግደል አለብን አላቸው። ከባህር የወጡትም ሳይነካን በሚል አጉረመረሙ። 77 መናፍስት የሰፈኑበት ጋቢሳም ተቆጣና ከወደ ጉያው መጽሐፍ አወጣ። ይህን መጽሐፍ ከሱ ውጭ ማንም ሊከፍት የሚችል አልነበረም። በሬቻ ደማቅ ቀለም አባገዳ ቢልሱማ የሚል ተጽፎበት ነበር። ልክ መጽሐፉን ሲከፍተው ሰማየ ሰማያት ተከፈተና ዶፍ በመሬት ላይ ወረደ። መጠለያ ሳታዘጋጅ ዶፍን አትድፈር። ዋና ካልቻልክ ገስካሽ ወንዝን ለማለፍ አትዳፈር። ቢልሱማ የገዳ ልጆችና የባህር ፍጥሮች ዕጣ ነው። አራዊትን ቀጥቅጦ መግዛት የባህር ውልዶች ግዴታም ነው። አንተው ገድለህ አንተው ሙሾ ስትደረድር ብልህ ትባላለህ። እሷው ሞታ እሷው መርዶ ስትጠራ የገዳ ወይዘሮ ጊፍቲ ኦሮሞ ሁሉን ታስንቃለች። ብራቮ አለ ዶክተር ደምስ ተደስቶ። ሚስጥሩ ግን ገብቶሃል? አንዳንዱ ከባድ ነው አለ ፈይሳ። ቀስ በቀስ ነው የሚገለጥላችሁ ብለውናል አስተማሪዎቹ። ትክክል አለ ዶክተር ደምስ። ህዝብ ከባህር ሲወጣ ሰላማዊና ርህሩህ ነበር። ክፋት ያስተማሩት በዚህ በደራጎንና በክፋት የሚመሰሉት አማራዎችና ነፍጠኞች ናቸው። ጋቢሳ የወቅቱ ቄሮ ነው ማለትም ይቻላል። ድንቅነሽ ነው ሉሲ የሚሏት ገና ሳትፈጠር በምድራችን የፈነጨበት ሽመልስ ነበር። ነፍጠኞች ከነ ልጆቹ ጨፍጭፈው አጠፉት። ዘመዶቹ ወደ ማደጋስካር ወደ እስያና ህንድም ተሰደዱ። ምስጢሩ ብዙ ነው ጃሌ ፈይሳ። ፈይሳም መምህሩ ጓድ ስላለው በፊቱ ላይ እርካታን አሳየ። መንጋው ቢፋጠንም ሯጩን ሊይዘው አልቻለም። የቄሮ ተወዳጅ ዘፈን ከፊት ተጀምሮ ወደ ኋላ መስተጋባት ጀመረ። ሜንጫ ጅርታ ጅራ፣ ነፍጠኛ ጅርታ ጅራ፣ ወኔ ጅርታ እንጅሩ፣ አሬ ጅርታ ጅራ፣ ለዛሬ በቃል ግፋ ግፋ፣ አጫሉ አጫሉ ኢጆሌ ሁንዴሳ። ዶክተር ደምሴ በደስታ ማልቀስ ጀመረ። ፈይሳም ግራ የተጋባ ስለመሰለው ዘመን ጠብቆ የሚመጣ ደስታ ያስለቅሳል አለ። አንድ የሚሮጥ ሰው መያዝ ያቃተን የምን ደስታና ድንፋታ ሊል የቃጣው ፈይሳ ውዴና በጤና በሚል ዝምታን መረጠ። ቁም ነገሩ ሲል ቀጠለ ዶክተር ደምሴ ስሜቱን ተቆጣጥሮ፣ ቁም ነገሩ ግባችንን አለመሳት ነው። ጨፍጭፈን ፈጅተን አማራውን ከመሬታችን በራሱ እንዲሰደድ እናደርገዋለን ወይም በምንፈልገው መንገድ ተቀጥቅጦ በጫማችን ስር ወድቆ ይኖራል። ሌላ ምስጢር የለውም። ግባችን ቢያለቅስ ቢለምን አንለቀውም። ሳይኮሎጂውን ደግሞ በልተነዋል። አባይ ማዶ ሽመልስን ጠርቶ ካባም ያለብሰው እኮ ወዶ አይደለም። እንኳን ገደልከን አዋረድከን ብሎ ሰው ጣላቱን ይሸልማል። ለነገሩ ባሁኑ ጊዜ ነፍጠኛ ስንለው የነበረው ያለ አይመስልም። ደርግም ወያኔም ሰልበውት ማፈሪያ ሆኖ ልንጫወትበት ቀሎናል። ፈይሳ ያሰበ መሰለና አለቆቻችን እናንተ እኮ የብልህ ብልህ ሆናችሁባቸው ሲል አዳነቀ። እውነት እውነት እልሃለሁ ጃሌ ሲል ዶክተሩ ተጀንኖ ቀጠለ። ዋቀዮ ገና ከመጀመሪያው ፍጥረትን ሲያመጣ ያኔ ያማከረው ኃይል ቢኖር አባገዳን ነው። እነሱም በኦሮሚያ ብቻ በሚበቅለው ዋርካ ስር ተሰብስበው የፈጠርከው መልካም ነው አሉት። ነፍጠኛ በጻፈው ኦሪት ዘፍጥረት ግን አንድም የኦሮሞ ስም አታገኝም። ዋርካው እስከዛሬ መለያችን ባንዲራችን ነው። በሬቻ ቅቤ የምንቀባው ጥቅሙን ሚናውን ውለታውን አውቀን ነው። የጥንቶቹ ግን ቀስ በቀስ ተደናግረው ለነፍጠኛ ሰለባ ሆኑ። መሬታችንና ማንነታችን ነፍጠኛ ዘምቶብን ቀማን። መብታችን ተረገጠ። ዛሬ ይኸው አስመልሰናልና ምንም ምህረት ሊኖረን አይገባም። ይህ የምናሯሩጠው ሰው የሚያመልጠን መሆን የለበትም። ከደከም ይጠናከሩብናል። መንጋው የሚያሳድደው ሰው ቀነኒሳን ባስናቀ ፍጥነት መሮጡን ቀጠለ። ዶክተር ደምስም ምንም ድካም ሳያሳይ መሮጡን ተያያዘው። የነፍስ ጉዳይ ሆኖበት ፈይሳም ማለቅለቁን አቋርጦ አልቆመም።
ይድረሳቸው መልሳቸው የህዝብ አብሮነት ከዳር ዳር ተታየበት በኢትዮጵያ ምድር ከሩቅ ዘመን አቆጣጠር እንዳዷ ወዲህ መለስ 60ዎቹ መጨረሻ በመስራቅ በር ባጋጠመን የጦር ጥቃት በሶማሌ ስንወረር ባሻፈሬ ለመመከት ተጠራርቶ የተገኘው በዛን አመት ዘር ሃይማኖት ያልበገረው ጎሳ ቋንቋ ያለያየው በጀግነት ተሟይተናል። ሳይለያዩ ሳይነጣጠል ለአንድ አላማ በተግባቦት የከወነው ታሪክ ሆኖ ተመዝግቧል። በዛ ጦራውድ ደሙ ሲያፈስ በጀግነት የዜጋ ጥንት ሲከሰከስ በአገር ፍቅ ትኩስ መንፈስ የሆነበት ምክንያቱ የኔ ሳይሆን የኛነቱ የዘመናት ድንቅ ሴቱ ኢትዮጵያዊነት ሚዛን ደፍቶ መቆየቱ ነበርና የወረሰው ከአባታያት ቅድማያቱ አስተሳስቦ ያሻገረው ኢትዮጵያዊ ዜግነቱ ነበርና እናም ካራመራ ነጻ ሲሆን የጠላት ጦር ተደባይቶ ዳግም ሲያዝ በወገን ድል አንተ ኦሮሞ ወይ አማራ ወይም ትግሬ ወይ ጋምቤላ አሊያም አፋር ወይ ሐረሪ ወዘተ ወዘተ የህዝብ ህብር ህይወት ሲከፍል ደም ሲገብር ከዛ መሬት ማንህና ምን አገባ ያላል ነበር። ከጭናክሰን እስከ ጉርሶ ከባቢሌ እስከ ባሌ ካልማያ ተንደርድሮ ሊያል ሲቋምጥ ወደ ጭሮ እኒህ ሁሉ ኬንያ ብለው ከፈረጁት በዘመነ ጥፉ ትውልድ ከሚሰሙት ያንን ክፉና አጥፊ ወረራ የታደጉት ልጆቻቸው ዛሬ ያሉት እህላ በደረ ጠጠር እንዲሉ በያሰሞን እንዳየኑ በነጠኞች ሲሰደቡ ንብረታቸው በሳት ጋይቶ በመንጋፈድ ሲገደሉ ምን ባጠፋ በደሉ ከዚህ ዋሰ አንጀት ቆርጦ የሚያሳርር የኛ ያል ሆኖ ሲታይ በሰኮንዶች ድሃም ያረግ ምን ይመጣል ይልቅየስ ከንቶ ፈንቶ ኦርባናቢስ ሰይጣናዊ ተልኳቸው ማፈራረስ አላስካሉ ስላለቀ ትግስታችን ተግባራቸው እነሱን የሚያጠፋ እንደሚሆን እንዲረዱት ይድረሳቸው መልክታችን
ጉለሌ ወጣቶች ማህበርና የዚያ ትውልድ ጀግንነት በ1965 ዓመተ ምህረት እንደ ኢትዮጵያውያን አቆጣጠር ገደማ በመላ ኢትዮጵያ የተማሪዎች ያስተማሪዎች የገበሬዎች እንቅስቃሴ ጎላ ብሎ መታየት የጀመረበት ወቅት ነበር። በሌላ በኩል ደግሞ ጠባብ ብሔረተኞች ማለትም በሰሜን ኢትዮጵያ የጀበሃ የሻቢያ እንዲሁም በባሌ በሐረርጌ የኦሮሞ የኦጋዴን ነጻ አውጪ ድርጅቶች በቅብቅ ማለት የጀመሩበት ጊዜ ነበር። የፊውዳሉም ስርዓት ጭቆናውን ጠበቅ አድርጎ የሚታገለውን ኃይል በጉልበት ለመጨፍለቅ ቀና ደፋ የሚልበት ጊዜም ነበር። ታዲያ በዛን ጊዜ ዲሞክራሲያውያን ኃይሎች ይህንን አጸያፊ ጠባብነትና አድሃሪነት ለመታገል የኢትዮጵያን መደራጀት መንቃት የነቁ መታገል እየታገሉ መንቃትና የኢትዮጵያ አንድነትና ልዑላዊነት ተጠብቆ መታገል ለሁሉም ህብረተሰብ የሚበጅ ነው በማለት ትግሉ እንዲፋፋም የሚራወጡበት ሰዓት ነበር። ታዲያ በዛን ወቅት የነበረው የጉለሌ ወጣቶች ማህበር የተመሰረተበት የጉለሌ ከየትስከየት ነው የሚለውን ባልሳሳት በዛን ወቅት ከቅዱስ ዮሐንስ ቤተክርስቲያን ጀምሮ ገዳም ሰፈር ሳይነካ በከፊል መስፍን ሐረር ጉዳና በኋላም በላይ ዘለቀ መንገድ ይይዝና በምዕራብ በኩል ራስ እምሩ ሰፈር ይዞ እስላም መቃብርን ጨምሮ ወደ ሰሜን እንቁላል ፋብሪካ ይዞ እስከ ቅዱስ ሩፋኤል ቤተክርስቲያን ጠቅልሎ ወደ ታች መድኃኔዓለም አጠቃላይ ትምህርት ቤት ይዞ ከአዲሱ ሚካኤል ቤተክርስቲያን በስተምስራቅ ያጠቃልን ነበር። ደርግ ከመጣ በኋላ ቀበሌ ተፈጠረና ቀበሌው በቀበሌ ተሸነሸነ። የጉለሌ ወጣቶች ማህበር ተሳታፊ የነበሩት ከጉለሌ አካባቢ ብቻ የመጡ ወጣቶች ሳይሆን የወጣት ማህበሩን መመስረት የሰሙ ከሌላው የአዲስ አበባ አካባቢ ጭምር ነበር። በዚህ ወጣት ማህበር ውስጥ በተለያዩ ጊዜያት የተለያዩ ውይይቶች ይካሄዱ ነበር። በዚህ መሰረት ስለ መሬት ለራሹ ህዝባዊ ጊዜያዊ ህዝባዊ መንግስት ስለ ሰብአዊ መብት ስለ መደራጀት ብሎም መታገል በሚሉ ርዕሶች ላይ ክርክር ውይይት ይደረግ ነበር። ለውይይቱ ይረዳ ዘንድ የተለያዩ እንግዶች ይጋበዙ ነበር። አንድ ጊዜ ትዝ ይለኛል በኋላም እሱን የሆነ ዶክተር ሰናይልኬ ይመጣል ተብሎ ሲጠበቅ ሳይመጣ ቀረ። ሆኖም ውይይቱ በሶሻሊዝም ዙሪያ ከመሐበሩ አባላት በተወጣጡ ወጣቶች ተካሄደ። በዚያን ወቅት ብዙ ወጣቶች በተለያዩ ስሞች ተቧድነው ለምሳሌ የሰሜን ቻይና የደቡብ ቻይና የሸራተራ የሩጋ የራጉኤል ብሎ የቅምብቢት ወዘተርፈ ቡድኖች ተቋቁመው እርስ በርስ ወይም ከሌሎች ወጣቶች ጋራ የጦርነትን ያህል ድብድብ ነበር። ይህም ድብድብ በፖሊስ ሁሉ ሊገታ ያልቻለበት ወቅት ነበር። ታዲያ ይህን የጉለሌ ወጣቶች ማህበር አድማሱን በማስፋት በተለያዩ አካባቢዎች ወጣት ማህበር እንዲመሰረቱ አስተዋጽኦ አደረገ። የጉለሌ ወጣቶች ማህበር የተጀመረው አድማሱን አስፍቶ ከራስ መስፍን ስለሺ ግቢ ጀርባ የሰናደር ወጣቶች ማህበር ተቋቋመ። የወጣቶች ማህበር መስፋፋት በዚያ አልቆመም። እንዲያውም የጉለሌ ወጣቶች ማህበር ቁጥር 1 ሆነና በመላ አዲስ አበባ እስከ ቁጥር 22 ደረሰ። የጉለል ወጣቸው ማህበር ቁጥር 1 ይሆነው ሰፋ ያለ ልምድ ያካበተ ስለነበረ ልምዱን ለሌሎችም ወጣት ማህበር ያካፍል ጀመረ። የወጣት ማህበሩ አባላት ከአይነቱ ከውይይት አልፈው አቅማቸው ለደከመ አዛውንቶች በአካባቢያቸው ያለውን ቆሻሻ ከመጥበቅ ጀምሮ ቤታቸው ለፈረሰ ሊፈስባቸው ጥገና ያደርጉ ነበር። በአቅማቸው ባላቸው የገንዘብ እቅድ ድልድዮችን ከመጠን አልፈው ከመጠገና አልፈው ድልድዮችን የሚሰሩ ነበር። በሌላ በኩል ደግሞ የእጅ ውቀት የነበራቸው አናጺዎች፣ ግንበኞች፣ የቀን ሰራተኞችን ጨምሮ አደራጅተው ነበር። በወጣት ማህበር ውስጥም የመሰረተ ትምህርት በወጣት ማህበር ውስጥ ይሰጥ ነበር። አራት መጻፍና ማንበብ ብቻ ሳይሆን አራቱ መደቦች ይሰጡ ነበር። ታዲያ ወጣት ማህበሩ ይሄንን በሚያደርግበት ጊዜ የአጼው ስርዓት ሰላዮች ዝም ብለው አላዩትም። በየጊዜው ነጭ ለባሾች እየመጡ ምንድር ነው የምታደርጉት እያሉ ጥያቄ በማቅረብ ያዋክቡት ነበር። በዚህም አልቆመም። ለውጥ አርግዞ የነበረው ስርዓት አሮጌውን የአጼን ስርዓት ደምስሶ በመትኩ አዲስ ስርዓት ለመውለድ የነበረው እርግዝና ወሩ እየገፋ መጣ። የገበሬው መሬት ለአራሹ ለላብ አፍሳሹ የሚለው መፈክር እንዲሁም የጊዜያዊ ህዝባዊ መንግስት አስፈላጊነት ብሎም የመደራጀት የመጻፍ በነጻ ሐሳብን የመግለጽ መብቶች ይከበሩ የሚሉት ጥያቄዎች በመላ ሀገሪቱ ተስተጋባ። የሃይማኖት እኩልነት ይከበር፣ መንግስት በሃይማኖት ጣልቃ አይግባ በማለት በ66 መጀመሪያ አካባቢ ይመስለኛል ታላቅ ሰላማዊ ሰልፍ በአዲስ አበባ ተደረገ። ለዚህም ሰልፍ ከጉለሌ ወጣቶች ማህበር ጀምሮ በአጠቃላይ ከአዲስ አበባ ተመስርተው የነበሩ የወጣቶች ማህበራት ተሳተፉ። ሰልፉም በመላ ኢትዮጵያ ተስተጋባ። ያጼውም ስርዓት ተንገዳገደ። በዚያን ጊዜ የጉለሌ ወጣቶች ማህበር የተለያዩ ምሁራንን በመጋበዝ ብዙ ስለ ኢትዮጵያ ታሪክ የለውጥ አስፈላጊነት ብሎም ይካሄዱ ነበር። ማህበሩ ብዙ በርካታ የዩኒቨርሲቲ ተማሪዎች ስለነበሩት በተለያየ ጊዜ ከአዲስ አበባ ዩኒቨርሲቲ ያመጡ ለተሰበሰበው ሰው ታዳሚ ንግግር ያደርጉ ነበር። የዩኒቨርሲቲው መምህራን ለውጥ አስፈላጊ ነው ብለው ሲነሱ በግንባር ቀደምትነት ለውጥ አሁን አያስፈልግም ብለው ይከራከሩ የነበሩት ፕሮፌሰር መስፍን ወልደ ማርያም ነበሩ። በዚያም የተነሳ ብዙ ለውጥ ፈላጊዎች ያወግዟቸው እንደነበረ ትዝ ይለኛል። ወጣቶቹ በዚህ ሳይገቱ የተለያዩ ጥናት ክበብ በማዘጋጀት ወጣቱ ታዳጊ ወጣቶችን ጨምሮ ስለ ሀገራቸው ታሪክ ስለ ጭቆና ስለሚያስፈልገው ለውጥ ወዘተርፍ ማስጠናት ጀመሩ። ከዚያም አልፎ ስለ ካፒታሊዝም፣ ሶሻሊዝም ብሎም ዲያሌክቲካዊ ማቴሪያሊዝም፣ ስለ ራሽያ ሶሻሊዝም፣ የቻይና ሶሻሊዝም አንድነታቸው ልዩነቶቻቸውን ማስጠናት ጀመሩ። ከዚያም በመነሳት በቡድን ተከፋፍሎ ይደባደብ የነበረው ወጣት የአብዮቱና ለለውጥ ትግል ማድረግ ጀመረ። በወጣቱ ማህበር አዳራሽ ውስጥ ቲያትሮች ይዘጋጁ ጀመሩ። ከብዙ ቲያትሮች ውስጥ ትዝ የሚለኝ የሴቶች ድርብ ድርብ ጭቆና የሚለውን ነው። ይህንን ቲያትር ለማየት የመጣው ህዝብ አዳራሹን ሞልቶታል። ድራማው አልፎ አልፎ በሳክስፎን በተደገፈ ሙዚቃ ይታጀም ነበር። ከዋና ዋና ተዋናዮች ውስጥ ከአይምሮ የማይጠፉት እጅጋየሁ ደበላ፣ አዜብ እግዜሩ፣ እሌኒ አበበ፣ ሃይማኖት አዲሱ ሌሎችም ነበሩ። ወጣት ማህበሩን ለማዘጋት ለአካባቢው በነጭ ለባሾች ተሞላ። ሆኖም ያጼው ስርዓት ተንገዳግዶ ተንገድ ሀግሮ ቀጥ ብሎ መቆም አልቻለም ነበር። ወደ 66 አጋማሽ ጀምሮ መለዮ ለባሾቹም አይዟችሁ ማለት ጀመሩ። ሰልፎችንም ከመቼው ሚልክ ያጅቡት ጀመሩ። ታዲያ አስቀድመው ነቅተው የነበሩት ወጣቶች ምን ሊያመጡ እንደሚችሉ መተንበይ አላቀታቸውም ነበር። በዚያም የተነሳ ተማሪዎቹ እንዲሁም ወጣቱን በሚስጥር እንዲደራጅ አደረጉ። በዚያም መሰረት የጉለሌ ወጣቶች ማህበር አባላት ጥሩ ምሳሌ ሆነው አውቀታቸውንም ለሌላው አካባቢ ወጣት አስተማሩ። የጉለሌ ወጣቶች ተማሪው በትምህርት ቤት የተማሪ ማህበር ብሎም የኢትዮጵያ ተማሪዎች ማህበር እንዲመሰረት ከፍተኛ አስተዋጽኦ አድርጓል። ወራ የካቲት መጥቶ ለብዙ አመታት ተንሰራፍቶ የቆየውን ስርዓት ወደ ከርሰ መቃብሩ እየተመመ መሄዱን ለብዙ ወጣቶች ግልጽ እየሆነ መጣ። በዚህን ጊዜ ከመቼውም ፍጥነት በበለጠ ወጣቱ መደራጀቱን አፋፋመው። ከአካባቢ ወጣቶች መሃል ብዙ የዩኒቨርሲቲ ተማሪዎች ነበሩ። እነሱም የገበዩትን ዕውቀት አምጥተው በውይይት መልክ ያስተምሩ ነበር። የዩኒቨርሲቲ መምህራን ከሌላው ስርዓት መወገድ አለበት ብለው ሲታገሉ ተማሪውንም ያስተምሩ ነበር። የዩኒቨርሲቲ ተማሪዎች አንዳንድ ጥያቄ ይቀርብላቸው ነበር። ለምሳሌ ሁሉም አስተማሪዎች ለውጥ ፈላጊዎች ናቸውን ብለው ሲጠየቁ መልሳቸው ሁሉም አይደሉም፣ ዝምታን የመረጡ ሞልቷል። በግልጽ ግንባር ቀደም ሆነው ለስርዓቱ መቆየት ተሟጋች ከሆኑት አንዱ ፕሮፌሰር መስፍን ወልደ ማርያም ናቸው። እሳቸውም ባለቀ ሰዓት ስለሆነ የትም አይደርሱም ብለው መለሱ። የወጣት ማህበሩም ትንሽ ከስርዓቱ ከሰላዮች እረፍት ስላገኘ ጥሩ አደረጃጀት ቀስቃሽ ሆኖ ነበር። በትግል እያነቃ እያታገለ እያደራጀ ነበር። መውደቅ አይቀርምና የንጉሱ ስርዓት ተገርስሶ በምትኩ ጊዜያዊ ወታደራዊ አስተዳደር ደርግ ተመሰረተ። ከመመስረቱም ብዙ አዋጆችን አወጀ። መደራጀት፣ መሰባሰብ፣ ሰላማዊ ሰልፍ ማድረግ፣ መናገር፣ መጻፍ ወዘተ ከለከለ። ይባስ ብሎም 3-4 ሆኖ መንቀሳቀስ አይቻልም አለ። ቀደም ብለው ተደራጅተው የነበሩት የሰራተኛ ማህበራት፣ የመምህራን ማህበራት፣ የወጣት ማህበራት በአይነ ቁራኛ በአዲስ መልክ ክትትል በዛባቸው። በዚህም የተነሳ የጉለሌ ወጣቶች ማህበር እንደፈለጉት መንቀሳቀስ አልቻሉም ነበር። በጉለሌ ወጣቶች ማህበር ቁጥር 1 መሰረተ ትምህርት ይማሩ የነበሩት የእጅ ባለሙያዎች፣ አዛውንቶች፣ ባልቴቶች እንዲሁም መደበኛ ተማሪዎች እንግሊዘኛና ሂሳብ የከበዳቸው እዚሁ ማህበር ውስጥ ይማሩ ያጠኑ ስለነበረ ቀስ በቀስ ችግር እየገጠማቸው መጣ። በነገራችን ላይ ሳላነሳው የማላልፈው ሳሙኤል አለማየሁ በዛን ወቅት ቢስ ኩባንያ ኃላፊ ሆኖ ይሰራ ነበር። ስለነበር ለትምህርት የሚያገለግሉ ቁሳቁሶች መግዣ ገንዘብ ለወጣት ማህበሩ በገፍ ይረዳ ነበር። የሰላዮቹም ክትትል እየበዛ ሲመጣ የወጣት ማህበሩ እየተዳከመ መምጣቱን ያውቁ የነበሩ የወጣት ማህበር አባላት በሚስጥር ተማሪው በተማሪ ማህበር፣ ወጣቱን በወጣት ማህበር፣ የእጅ ባለሙያዎቹን በሙያቸው ማደራጀት ጀመሩ። ይህ ወጣት ማህበር በድፍረት ለአንዴም ለሁሌም ዝግጅት በአካባቢው በሚገኘው የአንደኛ ደረጃ ቀለመወርቅ ትምህርት ቤት ቅጥር ግቢ እንዲሆን ፈቃድ ከአዲስ አበባ ትምህርት ቤቶች አስተዳደር ተገኘ። ፈቃዱ ከወጣ በኋላ ዝግጅቱ ተጣጣፈ። ዝግጅቶችም እንግዳ ተናጋሪ መጋበዝ፣ ሙዚቃ ዘፋኞችን እንዲገኙ፣ ቲያትር ዝግጅት እንዲኖር፣ ሁሉም የበኩሉን አስተዋጽኦ እንዲያደርግ በሌሎችም አካባቢ ያሉ የወጣት ማህበራት አባላት እንዲገኙ የጥሪ ወረቀቶች ተበተኑ። በነገራችን ላይ አንዱና ዋናው እንግዳ ተናጋሪ ሆነው የተጠሩት በጊዜው የኢትዮጵያ ሰራተኞች ማህበር ፕሬዝዳንት የነበሩት አቶ ማርቆስ ሀጎስ ነበሩ። ዝግጅቱ ተጠናቀቀ። ቀኑ ደረሰ። በፕሮግራሙ መሰረት በቅደም ተከተል ፕሮግራሞቹን ይካሄዱ ጀመሩ። ሰላዮችም ትምርት ቤቱን አካባቢው ዝግጅቱን ይካሄዳሉ ነበር። ያካሄድበት የነበረው ቦታ ተሞላ። ወጣት ማህበሩም ያደረጃቸው ወጣት ህፃናት ስለነበሩ እንዲሁም ወጣቶቹ ሰላዮቹን ይሰልሉ ነበር። ምክንያቱም አስቀድሞ ሰላዮቹ ግቢውን አጥር በዙሪያው ከበው ስለነበረ የወጣት ማህበራቱም ህፃናቱን ታዳጊ ህፃናትን እንዲከታተሏቸው አደረጉ። ሆኖም ዝግጅቱ በሰላም ተጠናቀቀ። እነዛም አይበገር የወጣቶች የደርግን ፋሽስታዊነት አስቀድመው ስለአወቁ ሁሉም ነገር በድብቅ ይካሄድ ጀመር። ያ ሁሉ ወጣት በድብቅ ተደራጅቶ በይሃፋ መሪነት ትግሉን ይገፋ ጀመር። ይቀጥላል።
እድሜው ሲገሰግ ካንቱ ሳዘንገደ ነገር ቆልኝ ላይ ማለፉ ዝረቶ ፉንረቶ አይቀር ማንተራገ
የታባቱ
ሞትም ይሙት
ያሆር እስሞላ ወድቃት ተጽፈበር ሞት እንደሸክላ
ባካችሁ ዘመዶች ይሙት
ሞትም አብሮኝ ይሙት
በሳቅ በደስታ ግደሉት
በሐሴት በደስታ ውገሩት
ከአጥንቴ በታች ቅበሩ
እባካችሁ ዘመዶቼ ለሞት የልብልብ አትስጡት
ናቁት አጥላሉት አውግዙት
በሙሾ ግን አትበሉት
በሞቴ እንዳታስቱት እንደ ኖርዜ ወንድሞቼ በሳቅ ታጅቤ ኮርቼ
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካትቼ
በሕጊ ብቀበር ሞቼ
ተጸድቅ ነበር ባትረሱ
በእንባው እኔን ባታፈሱ
እባካችሁ ዘመዶቼ በሳቅ ጉዞ ፍታፍቱኝ
በሙሾ ዋይታ አታጅሩኝ እናቴም ፊትሽ አይክሰል በእልልታ ብርሃን ይንበልበል
በረፍቴ እንዳታፌዥብኝ በሰርጌ እንዳታለቅሽብኝ
ገጽሽ በጭንቅ አይወረሽ
ብሽ በሐዘን አይላበስ
በሆድሽ ሞት አይጸነስ እንባ ባይንሽ አይቋጠር
የሞት ቅስሙ እንዲሰበር
አዎን አደራ አደራችሁ የሞት ሁሌን ተቀበሉን ደስታዬን ተካፈሉን
ለንሳ ሞት አይደለም ለፍሳ ረፍት አብቁኝ
በዶርዜሽ ከስታ አስቀብሩኝ
በልልታው ጉዞ አሳጅቡኝ በጦሩ ችቦ አሳጥሩኝ
ጭብጨባችሁ በስልት ይውረድ
ዛፍ ቅጠሉም አብሮ እስኪረግ ሀገር ምድሩ ያቅራራ
ሐሴት ነው ይበል ጆቢራ
ሰርጌ ነው ይምታ ዳንኪራ
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት
ቱማታው ሲዋጥ በላቦት
ሆይታ በሆይታ ሲራቆት
ማሳለፊያ መግቢያ ሲያጣ ፍራት ገበናውን ሲራቆት
መቃረቢያ ፍንጭ ሲያጣ በእልልታ ሲወገር ብሶት ብቻ ነው ሞት ራሱ ምነው
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት
በእልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
እባካችሁ ዘመዶቼ ሞት ሞትም አብሮኝ ይሙት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
ዘመዶን
من جنة ومالكة.